ሰላም ወገኖቼ፣ ዛሬ የትምህርታችን አራተኛ ክፍል የሆነውን የፍጥረት ታሪክ እንመለከታለን። እግዚአብሔር አምላካችን የሚታየውንና የማይታየውን ፍጥረት ሁሉ በአጠቃላይ ዩኒቨርስን በስድስት ቀን ፈጥሮ እንደጨረሰ በመጽሐፍ ቅዱስ በዘፍጥረት ምዕራፍ አንድና ምዕራፍ ሁለት ተመዝግቦ እናገኛለን። የእያንዳንዱ ዕለት ፍጥረት ሲፈጸም ማታም ሆነ ጠዋትም ሆነ አንድ ቀን፣ ሁለተኛ ቀን እያለ ስለሚናገር ይሄም አንዱ ቀን በ24 ሰዓት ጊዜ መወሰኑን የሚያመለክት መሆኑን ከወዲሁ እንድናስተውል እፈልጋለሁ። በመጀመሪያው ቀን እሁድ እግዚአብሔር አምላክ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃኑ መልካም እንደሆነ አየ፣ ብርሃንና ጨለማንም ለየ። ብርሃኑን ቀን ብሎ ሲጠራው ጨለማውን ደግሞ ሌሊት ብሎ ጠርቶታል። በሁለተኛው ቀን ሰኞ እግዚአብሔር አምላክ በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። ጠፈርንም አደረገ። ከጠፈር በታችና ከጠፈር በላይ ያሉትን ውኆች ለየ። ጠፈርንም ሰማይ ብሎ ጠራው። በሦስተኛው ቀን ማክሰኞ እግዚአብሔር አምላክ ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። የብሱንም ምድር ብሎ ጠራው። የውሃውንም መከማቻ ባህር አለው። ምድርንም ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። በአራተኛው ቀን ረቡዕ እግዚአብሔር አምላክ እንዲህ አለ፣ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ብሎ አዘዘ፣ ሆኑ። እነርሱም ለምልክቶች ለዘመናትና ለዕለታት ይሁኑ፣ መለያ ይሁኑ አለ። እንደ ቃሉም ሆኑ፣ ተፈጠሩም። ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን ደግሞ በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እነዚህ ብርሃናት በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። በአምስተኛው ቀን ሐሙስ እግዚአብሔር አምላክ አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈርን በታች ይብረሩ አለ። እግዚአብሔርም እነዚህን እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ አለ። በስድስተኛው ቀን ዓርብ የመጨረሻዎቹን ፍጥረታት ፈጠረ። ምድር ሕያዋን ፍጥረታትን እንደ ወገኑ፣ እንስሳትንና ተንቀሳቃሾችን፣ የምድር አራዊትን እንደ ወገኑ ታውጣ አለ። እንደ ቃሉም ሆኑ፣ ተፈጠሩም። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ እንደየወገናቸው አደረገ፣ ፈጠረም። የመጨረሻው መጨረሻ የፍጥረቱ ማለት ነው፣ ክቡር የሆነው የሰው ልጅ ፍጥረት እንዲህ ነበረ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ሰውንም በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ባረካቸውም እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም፣ የባህርን አሶችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አለ። እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋቸው። ለምድር አራዊትም ለሰማይ ወፎችም ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል መብል ይሁንላቸው አለ። እንዲሁም እንደ ቃሉ ሆነ፣ ተከናወነ። እግዚአብሔርም ያደረገው ሁሉ እነሆ እጅግ መልካም ነበረ። ወገኖቼ፣ የአምላካችን እጅግ አስደናቂ ሥራው ጊዜ ወስዶ ማስተዋል ልዩ በረከትን ስለሚያስከትል ረጋ ብላችሁ የእያንዳንዱን ዕለት ፍጥረቶች ለማስተዋል ብትሞክሩ መልካም ነው። እግዚአብሔር አምላክ የፈጠረው ሁሉ መልካም ነበረ፣ የሰው ፍጥረት ግን እጅግ መልካም ነበረ ይላል እግዚአብሔር ቃል። የሚደንቀው ሰውን ከመፍጠሩ አስቀድሞ ከላይ በአምስት ቀን የተፈጠሩት ሁሉ ለመጨረሻው ፍጥረት ለሰው ልጅ ስጦታ እንዲሆኑ ታስበው የተፈጠሩ መሆናቸው ነው። የሰውን አፈጣጠር ከሌላው ፍጥረት ሁሉ ልዩ የሚያደርገው ብዙ ምክንያቶች አሉ። ባጭሩ የተወሰኑትን እንደሚከተለው እንመልከት። አንደኛ፣ እግዚአብሔር አምላክ ሰውን በቃል ሳይሆን በእጁ ሲሰራው በምሳሌው ወንድና ሴት አድርጎ ነው የፈጠራቸው። ሁለተኛ፣ ሌላውን ፍጥረት ሁሉ የፈጠረው እግዚአብሔር ይሁን አለ፣ ሆኑ፣ ተፈጠሩም በማለት ሲሆን ሰውን ግን በክብር በንጉሥነት ሥልጣኑ በሥላሴ ግብሩ እንፍጠር በማለት እጅግ የተለየ አድርጎ አክብሮ አስውቦና አሳምሮ በእጁ ስለሠራው በመልካችን እንደ ምሳሌያችን እንፍጠር አለ። በመልኩ ወይም በመልካቸው መፈጠሩ ከአምላክ ባሕሪ መቀበሉን ከእውቀቱና ከመንፈሱ መካፈሉን በጸጋ መሞላቱን ከሌላው ፍጥረት የተለየ አዋቂና መልካሙንና በጎውን ለይቶ ለመወሰን ነፃ ፈቃድ ያለው መሆኑን ያመለክታል። ሦስተኛ፣ ከሌላው ፍጥረት በተለየ ከመንፈሱ ወስዶ የሕይወት እስትንፋስ በአፍንጫው እፍ አለበት፣ መንፈስ ቅዱስንም ሰጠው ይላል የእግዚአብሔር ቃል። አራተኛ፣ ለፍጥረታት ሁሉ ገዢ ንጉሥ አድርጎ ሾመው። አስቀድሞ በአምስቱ ዕለታትና አርብም ጭምር የተፈጠሩትን ፍጥረታት በሙሉ እንዲገዛና እንዲንከባከብ ለጥቅሙም ለመብልም እንዲጠቀም ስጦታ አድርጎ ሰጥቶታል። የግዛትና የባለቤትነት ሥልጣንን አጎናጽፎታል። ሰው የእግዚአብሔር መንፈስ መያዣ ማሰሮ ወይንም ሸክላ ስለሆነ ክቡርና ቅዱስ ፍጥረት ነው። አምስተኛ፣ ጥሩ ትዳር፣ ጥሩ የትዳር ባልደረባ ከጎኑ አጥንት ወስዶ ፈጠረለት። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሔዋንን ከጎኑ ፈጥሮለታል። ስድስተኛ፣ መልካም የሥራ ቦታ ሰጠው። በአራት ወንዞች የተከበበችውን ገነትን እንዲንከባከብ አድርጎ ልዩ የሥራ ቦታ ሰጥቶታል። ወንዞቹም ፊሶን፣ ግዮን ወይም አባይ የምንለው የራሳችን ወንዝ፣ ጤግሮስና ኤፍራጥስ በመባል ይታወቃሉ። እንስሳትንና ሌሎችን ፍጥረታት በሙሉ በፊቱ በማቅረብ በመለገስ ስጦታ አድርጎ በመስጠት ልዩ ባለጸጋ ሀብታም አድርጎ ፈጥሮታል። ሰባተኛ፣ የአምልኮ ሁኔታ። እግዚአብሔር አምላክ በገነት መካከል የሕይወትን ዛፍ ክፉንና መልካሙን የምታሳውቀውን አበቀለ። ከእርሷም እንዳይበላ ትእዛዝ ሰጣቸው። በዚህም ትእዛዝ መሠረት በመታዘዝ ያመልኩት ይፈሩት ዘንድ ፈቅዶ ፈቃዱን ገልጦላቸዋል። አዳምና ሔዋን በኤደን ገነት ሁል ጊዜ በአምልኮ በእግዚአብሔር ፊት ይኖሩ ነበር። በመጨረሻ ይህን ሁሉ ያደረገለትን ጌታ በማሰብ በአምልኮና ትእዛዙን በመፈጸም እንዲኖር ሁሉን እጅግ ውብ አድርጎ ለሠራና ላበረከተ ጌታ ክብር እንዲሰጥ እንዲያመሰግነውም ድንበሩንም እንዲያውቅ ሕግ ሰርቶለታል። ሕጉም ሁሉ ሲፈቀድለት ከአንዲት ዛፍ ብቻ እንዳይበላ ተከለከለ። ቃሉን ካላከበረ ግን እንደሚሞት ነግሮ አስጠንቅቆት ነበር። የሰው ልጅ ግን እጅግ ደካማ ነው። በሚቀጥለው ክፍል እንመለከተዋለን። ወገኖቼ እናስተውል። ሰው የተሠራው በዘላለማዊ የእግዚአብሔር እጅ ስለሆነ ከመንፈሱም ወስዶ በአፍንጫው የሕይወት እስትንፋስ እፍ ስላለበትና ስለተቀበለ ሞት የማይገድበው ሕያውና ዘላለማዊ መሆኑን መገንዘብ ይገባል። ማለትም ሞት በፈለገው አይነት ወደ ሰው ልጅ ይምጣ መሸጋገሪያ ድልድይ እንጂ መጨረሻ እንዳልሆነ ማስተዋል ይኖርብናል። ወገኖቼ እስቲ አምላካችን እንዴት አድርጎ እጅግ ውብ አድርጎ አፍቅሮ የመለኮቱ ተካፋይ አድርጎ እንደፈጠረን እናስተውል። ክብር ምስጋና፣ ውዳሴ፣ ልዕልና ለስሙ ለዘላለም ይሁን፣ አሜን። ለመሆኑ ይህን የተደረገልን መልካም ነገር፣ ይህን የተሰጠንን መልካም ስጦታ እያሰብን አምላካችን አመስግነ ነው እናውቅ ይሆንን? ጌታ ሆይ ዘወትር እናመሰግንህ ዘንድ እምነትን ጨምርልን ብለን ልንማጸነው ይገባናል። ሰባተኛው ቀን ቀዳሚት ሰንበት። የመጀመሪያው ቀን የእረፍት ቀን፣ ጌታ ሥራውን ሁሉ ፈጽሞ ያረፈባት ሰባተኛዋ ቀን ቀዳሚት ሰንበት ናት። እኛ በተለያዩ ምክንያቶች በእሁድ ብንቀይረውም አሁንም ቢሆን የአይሁዶች ሰንበት ቅዳሜ ናት። ማስተዋል ያለብን ቅዳሜም ይሁን እሁድ ወይም የእረፍቱ ቀን የተሰራችው ለሰዎች እረፍት እንጂ ሰዎች ለሰንበት አለመሰራታችንን ማስተዋል ይገባናል። ወገኖቼ ትንሽ ጊዜ ውሰዱና እግዚአብሔር በዘመናችሁ ሙሉ ያደረገላችሁንና የሰጣችሁን ስጦታ ለመዘርዘር ሞክሩ። ይህን ብታደርጉ ሳታስቡት ወደ ልዩ ምስጋና ትገባላችሁ። ውለታውና ስጦታው ስለሚበዛባችሁ የምታመሰግኑበት ቃላት ያጥርባችኋል። ደግሞስ እግዚአብሔር የሰጠንን ስጦታ ሁሉ እንደ ቃሉ እንንከባከበዋለን ወይ? ረጋ ብለን እንዳንስት ራሳችን እንመርምር። ከእኛ የሆነ አንዳች ነገር ከቶ የለምና ከማንነታችን ጀምሮ ከፈጣሪያችንና ከአምላካችን ሁሉ ነገር ስለተሰጠን በፍርሃት ሆነን በአምልኮት በፊቱ ዘወትር ልንበረከክለት፣ ልናመልከው፣ ልንሰግድለት ይገባናል። ጌታ ሆይ እጅግ ውብ አድርገህ ስለፈጠርከን እናመሰግንሃለን። ስለ መልካም ስጦታ ሁሉ እናከብርሃለን። የሰጠህንና ያዘዝከን ሁሉ እስከ ሞት ድረስ አክብረን በምስጋና እንድንጠብቅ እምነትን ጨምርልን፣ በቅዱስ መንፈስህም እርዳን። በሕያው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን።